ነገረ ተዋህዶ። ተዋህዶ የሚለው ቃል የሁለት ነገሮችን አንድ መሆን ያመለክታል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነው በተዋህዶ ነው። የተዋህዶን ነገር ለመመልከት በመጀመሪያ የጌታችንን ሰው የመሆን አስፈላጊነት እንመልከት። እግዚአብሔር አምላክ ሰውን ከምድር አፈር አበጀው። መልካም የሆነች አዳትም ከጎኑ ፈጠረለት። በሌሎቹ ፍጥረትም ላይ ገዢ አድርጎ ሾመው። ከገነት ዛፎች ሁሉ ከአንዷ በቀር ይበላ ዘንድ ፈቀደለት። ነገር ግን አዳም ፍጡርነቱ ይታወቅ ዘንድ ይልቁንም ደግሞ ነጻ ፈቃዱ ይገለጽ ዘንድ መልካምና ክፉን ከምታስታውቀው ዛፍ እጸ በለስ እንዳይበላ ከለከለው። አዳምም ይህንን ሕግ መሰረት በማድረግ በገነት ውስጥ ለጥቂት ዓመታት በሰላምና በደስታ ኖረ። ነገር ግን አዳም በሰይጣን ተንኮል ሕገ እግዚአብሔርን አፍርሶ እጸ በለስን በላ። በዚያ ቅጽበት አዳም ጸጋው ተገፈፈ፣ ባህሪው ጎሰቆለ። አዳም ገነትን የመሰለች ቦታ እግዚአብሔርን የመሰለ ጌታ አጣ። ሞትን የሚያህል ዕዳ ተሸክሞ ከገነት ተባረረ። ነገር ግን ፍጥረቱን የማይረሳ እግዚአብሔር አዳምን እንደሚያድነው ቃል ገባለት። ለመሆኑ ለአዳም መዳን የሚያስፈልገው ማን ነው? መላእክት ከእግዚአብሔር እየተላኩ ሰውን ይረዳሉ። ከዚህም በተጨማሪ የሰውን ጸሎት ወደ እግዚአብሔር ያደርሳሉ። ነገር ግን የአዳምን ዕዳ ማስወገድ አልቻሉም። መዝሙረ ዳዊት መዝሙር 33 ከቁጥር 7፣ ትንቢተ ዘካርያስ ምዕራፍ 1 ከቁጥር 12፣ መጽሐፈ መሳፍንት ምዕራፍ 6 ከቁጥር 20፣ ትንቢተ ዳንኤል ምዕራፍ 7 ከቁጥር 16፣ ትንቢተ ዳንኤል ምዕራፍ 10 ከቁጥር 13። ነቢያት የእግዚአብሔርን ቃል ለሕዝቡ የሕዝቡንም መልእክት ወደ እግዚአብሔር ያደርሳሉ። ከዚህም ውጪ አንገታቸውን ለሰይፍ ጀርባቸውን ለጅራፍ ሰጥተው ሰማዕት ሆነዋል። ከአቤል ጀምሮ እስከ በራኪው ልጅ እስከ ዘካርያስ ድረስ የነቢያት ደም እንደ ጎርፍ ፈሷል። ሆኖም ግን ነቢያትም ቢሆኑ የአዳምን ዕዳ ለመክፈል አልቻሉም። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 1፣ ትንቢተ ኢሳይያስ ምዕራፍ 64 ከቁጥር 1፣ ትንቢተ ሕዝቅኤል ምዕራፍ 1 ከቁጥር 1። በሕገ ኦሪት የተሰዉ የነበሩት በጎች፣ ፍየሎች፣ ዋኖሶችና ርግቦች ወዘተ መስዋዕቶች ለጊዜው የሰውን ኃጢአት ያስተሰርዩ እንጂ የአምላክን ዕዳ የአዳምን ዕዳ ለመክፈል አልቻሉም ነበር። በአዳም የፈረደበት እግዚአብሔር ነው። እንደሚያድነውም ቃል የገባለት እግዚአብሔር ነው። ከዚህም ውጪ አዳም የነበረበትን ዕዳ የመክፈል ስልጣን ያለው ብቸኛ አካል እግዚአብሔር ብቻ ነው። ነገር ግን የአዳምን ዕዳ መክፈል ያለበት አዳም ነው። ቢሆንም ግን አዳም ዕዳውን ለመክፈል ከአቅሙ በላይ ሆነ ነበር። ስለዚህ አዳም እንዲድን የግድ እግዚአብሔር ሰው መሆን ነበረበት። በዚህም መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ የአዳምን ሥጋ ተዋህዶ ሰው ሆነ። በቤተ ክርስቲያናችን ትምህርት ተዋህዶ ስንል ሥጋዊ አካል ከመለኮታዊ አካል፣ መለኮታዊ አካል ከሥጋዊ አካል፣ ሥጋዊ ባህሪ ከመለኮታዊ ባህሪ፣ መለኮታዊ ባህሪ ከሥጋዊ ባህሪ ጋር አንድ ሆነ ማለታችን ነው። ይህም ማለት ጌታችን ከሁለት አካል ከሥጋዊ አካልና ከመለኮታዊ አካል አንድ አካል፣ ከሁለት ባህሪ ከሥጋዊ ባህሪና ከመለኮታዊ ባህሪ አንድ ባህሪ ሆኗል ማለት ነው። ቤተ ክርስቲያናችንም የአካልንም የባህሪንም ተዋህዶ እንደሚከተለው ታስተምራለች። የአካል ተዋህዶ የቤተ ክርስቲያናችን መሰረተ እምነት ከሆኑት ትምህርቶች መካከል አንደኛው የሥጋዊ አካልና የመለኮታዊ አካል ተዋህዶ ነው። በምስጢረ ሥላሴ ትምህርት ሥላሴ በአካል ሶስት እንደሆኑ እንማራለን። ለእያንዳንዳቸውም ፍጹም መልክ፣ ፍጹም አካል፣ ፍጹም ገጽ እንዳላቸው እናውቃለን። መለኮታዊ አካል ግን የማይታይ፣ የማይዳሰስ፣ የማይጨበጥ ረቂቅ ነው። በሌላ በኩል ሥጋዊ አካል ግዙፍ፣ የሚታይ፣ የሚዳሰስ እንደሆነ እናውቃለን። በቤተ ክርስቲያን ትምህርት የእነዚህ የሁለት አካላት የሥጋዊ አካልና የመለኮታዊ አካል ተዋህዶ የአካል ተዋህዶ ይባላል። ይህንንም መጻሕፍት በምልአትና በስፋት ይመሰክራሉ። ጌታችን ከአይሁድ ጋር በተከራከረበት ምዕራፍ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ዮሐንስ ወንጌል ምዕራፍ 8 ከቁጥር 58። በዚህ አረፍተ ነገር አብርሃም ሳይወለድ ጌታ እንደነበር ቢናገርም ጌታችን በሥጋዊ አካል ከተገለጠ ገና 50 ዓመት እንዳልሞላው አይሁድ ተናግረዋል። ነገር ግን ሥጋዊ አካል ከመለኮታዊ አካል ጋር በመዋሃዱ የመለኮትን ገንዘብ ያደረገው የሥጋ አካል ከአብርሃም በፊት ነበርኩ አለ። ቅዱስ ጳውሎስም ለቆሮንቶስ ክርስቲያኖች በጻፈላቸው መልእክቱ አውቀውስ ቢሆን የክብርን ጌታ ባልሰቀሉትም ነበር ብሏቸዋል። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 8 ይህም በቀራኒዮ ደሙን ያፈሰሰው የክብር ጌታ እግዚአብሔር ከስጋ ጋር ፍጹም መዋሃዱን ያመለክታል። ቅዱስ ጴጥሮስም በመቅደስ አይሁድን በገሰጸበት ስብከቱ የህይወትን ራስ ገደላችሁት ብሏቸዋል። የሐዋርያት ሥራ ምዕራፍ 3 ከቁጥር 14 እስከ 15 ይህም አይሁድ በክፋት የገደሉት የህይወት ራስ ክርስቶስ ስጋን የተዋሃደ መለኮት መሆኑን ያመለክታል። ለቅዱስ ዮሐንስም በራእዩ ጌታችን ከተገለጠለት በኋላ ፊተኛውና መጨረሻው ሕያውም እኔ ነኝ፣ የሞትና የሲኦል መክፈቻ አለኝ ብሎታል። የዮሐንስ ራእይ ምዕራፍ 1 ከቁጥር 17 ፊተኛው መጨረሻው ብሎ መለኮቱን ሲገልጽ መቼም ነበርኩ ብሎ ከስጋ ጋር ፍጹም መዋሃዱን ያስረዳል። ስለሆነም ጌታችን በተዋህዶ ከሁለት አካል አንድ አካል ነው ብለን እናስተምራለን። የባህሪ ተዋህዶ መለኮትና ስጋ ሁለት የተለያዩ አካላትና ባህሪያት አላቸው። መለኮታዊ ባህሪ የምንለው በሁሉ ቦታ መገኘት፣ ሁሉን ማድረግ መቻል፣ ዘላለማዊነት እና የመሳሰሉትን ሲሆን የስጋ ባህሪያት የሚባሉት ደግሞ መሬትነት፣ እሳትነት፣ ውሃነትና ነፋስነት ናቸው። በጌታችን ተዋህዶ እነዚህ ሁለት ባህሪያት በተአቅቦ ወይም በመጠባበቅ አንድ ሆነዋል። ይህንንም ጌታችን ያደረጋቸው አንዳንድ ተአምራት በግልጽ ያስረዳሉ። ለምሳሌ ያህል የተወሰኑትን እንመልከት። ጌታችን በመንገድ ሲያልፍ ከመንገዱ ከመወለዱ ጀምሮ እውር የነበረ ሰው አየና ወደ መሬት እንትፍ ብሎ በምራቁ ጭቃ አድርጎ በጭቃው የእውሩን ዓይኖች ቀባና ሂድ በሰሊሆም መጠመቂያ ታጠብ አለው። እያየም ተመለሰ። ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ 10 በዚህ ታሪክ ውስጥ የአይነ ስውሩን አይን ያበራው ማን ነው? ስጋ ነው እንዳንል፣ ስጋ ይህንን ማድረግ በራሱ አይችልም፣ መለኮት ብቻ ነው እንዳንል፣ ለመለኮት ምራቅ የለውም። ነገር ግን ስጋን የተዋሃደ መለኮት በለበሰው ስጋ ወይም እንደ ሰውነቱ ምራቁን ወደ መሬት እንትፍ አለና እንደ አምላክነቱ ደግሞ አይኑን አበራው። ሐዋርያት በታንኳ ተሳፍረው በሚጓዙበት ጊዜ ጌታችን በባህር ላይ እየተራመደ ወጡ ደርሱ ይመጣ ነበር። ሐዋርያትም ምትሃት መስሏቸው ፈሩ። ነገር ግን ጌታችን እርሱ እንደሆነ ነገራቸው። ቅዱስ ጴጥሮስም በውሃው ላይ እንዲሄድ ጌታን ለመነው፣ ጌታችንም ፈቀደለት። እርሱም በባህር እየተራመደ ወደ ጌታ መጣ። ነገር ግን የነፋሱን ኃይል አይቶ ስለፈራ ይሰጥም ጀመረ። ወዲያውም ጌታ ሆይ አድነኝ ብሎ ጮኸ። ጌታችንም እጁን ዘርግቶ ያዘውና ገሰጸው። ወደ ታንኳይቱም አብረው ገቡ። የማቴዎስ ወንጌል ምዕራፍ 14 ከቁጥር 24 እስከ 33 በዚህ ታሪክ ውስጥ በባህር ላይ የተራመደው ማን ነው? ስጋ ነው እንዳንል፣ ስጋ በራሱ እንደዚህ አይነት አቅም የለውም፣ መለኮት ብቻ ነው እንዳንል፣ መለኮት አይዳሰስም፣ የገዘፈ የሚታይ አካልም የለውም። ነገር ግን ቃል በተዋሃደው ስጋ ይህን አደረገ እንላለን። የመለኮት ገንዘብ የስጋ ገንዘብ፣ የስጋ ገንዘብ የመለኮት ገንዘብ ሆኗልና ቅዱስ ቄርሎስ እንደተናገረው በድርሳኑ እንቲያሁ ለቃል ኮነ ለስጋ ወእንቲያሁ ለስጋ ኮነ ለቃል እንዲል። በገሊላ ቃና ሰርግ በሆነ ጊዜ ጌታችን ከእናቱና ከቅድስት ድንግል ማርያም ከደቀ መዛሙርቱ ጋር ተገኘ። ሰርገኞቹ ወይን ጠጅ ባለቀባቸው ጊዜ በመቤታችን አማላጅነት ስድስቱ የድንጋይ ጋኖች የተሞሉት ውሃ ወደ ወይን ጠጅነት ተለወጠ። ዮሐንስ ወንጌል ምዕራፍ 2 ከቁጥር 7 እስከ 10 ይህንንስ ያደረገው ማን ነው? ስጋ ነው እንዳንል፣ ስጋ በራሱ ድንቅ ተአምራትን አያደርግም፣ መለኮት ነው እንዳንል መለኮት ይበላና ይጣ ዘንድ በሰርግ ቤት አይገኝም። በግዝፈት ይገለጥ ዘንድ ባህሪው አይደለምና ነገር ግን ውሃውን የለወጠው ስጋን የተዋሃደ መለኮታዊ ቃል ነው። እነዚህንና የመታሰሉትን ታምራት መለኮት ከስጋ ጋር ፍጹም መዋሃዱን ይናገራሉ። ከነዚህም በተጨማሪ ራሱ ጌታችን ደቀመዛሙርቱን የቤተክርስቲያናችን ሊቃውንትም ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል መሆኑን ያስረዳሉ። በሚቀጥለው ሳምንት የተዋህዶ ምሳሌዎችንና የተዋህዶን አስፈላጊነት እንመለከታለን።
Yeah.